ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የዛ 30 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሚያዝያ 30 ቀን 1252 ቀናት አለፋቸው።
ያብቃ እንበል እስከመቼ
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በማስከተልም በቅርቡ በአዲስ አበባ ከተማ ተደርጎ የነበረውን የመምህራን ስብሰባ አስመልክቶ አንድ መምህር የላኩልንን ትዝብት እናሰማለን። በመጨረሻም ሽግግርን አስመልክቶ የቀረቡ ሁለት ጽሑፎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከባለፈው የበለጠ ብርቱ ፈተና እየመጣባት መሆኑ ተገለጸ። ከነጌታቸው ረዳ ጋር ተጣምረው ለቤተክርስቲያኑ የማያባራቀው ሲዘውላት እየመጡ ነው። እንደሚሰማው በክርታ ገቡ የተባሉት ሶስት አባቶች የተሰጣቸውን ልዩ ተልእኮ ሲያከናውኑ ቆይተዋል። ወደ ትግራይ በማቅናት እዚያ ካሉና አፈንግጠው ከተቀመጡ አባቶች ጋር ምክክር አድርገዋል። ኦሪድና ወያኔ ከፖለቲካው ባሻገር በሃይማኖትም ጋብቻ ሊፈጽሙ ተስማምተዋል። ለቤተክርስቲያኑ ይሄኛው ትንሽ ጠንከር ያለ ነው። ባለፈው የህዝብ ማዕበል አስተንግጧቸው ነበር። የመጨረሻ የተባለው በቤተክርስቲያኑ ላይ የታሰበውን እቅድ ወደ ተግባር ለመለወጥ ሸሚዛቸውን ወደ ላይ እየጠቀለሉ ይገኛሉ። የግንቦቱ የሲኖዶስ ጉባኤ ለቤተክርስቲያኑ አባቶች በጎልያዶች በእጅጉን የሚፈተኑበት እንደሚሆን ከወዲሁ ፍንጮች በስፋት እየታዩ ነው። ሰሜን ጎንደር ህዝቡ ትንሽ ስለጠነከረበት ወደ ኋላ አፈግፍጎ በሽማግሌ በኩል እየሞከረ ይገኛል። ይሄ አገዛዙ የሽማግሌ ነገር አገር እያጠፋ ሲሆን ያምባገነኖችና ጨቋኞች ድሮን ሆኖ ቀጥሏል። ሽዋ ህዝቡ የተዘናገው ሽማግሌዎች ተልከውበት እንደሆነ ተሰምቷል። ሰሜን ጎንደር ላይ በእርግጥ የሚሳካ አይመስልም። ህዝቡን በአውራጃና ጎጥ ከፋፍሎ ለመበታተን የተጀመረው ስውር ሴራ ስጋ ለብሶ አማራ ገብቷል። የኦዴድ ስራዊት ሃይባይ አቶ ዛሬም ህዝብን እየጨፈጨፈ ያለማንም ከልካይ በጻሄ በጉባኤ አገሬን ለውጭ ኦሮሞ አድርጋለሁ በሚል ተልኮ የተንቀሳቀሰ ይገኛል። አዲስ አበባ ፍንጫ ስር ያሸውን እያደረገ የሚገኘው ይህ ጨፍጫፊ ቡድን የሐዋሳና የጅቡቲ መስመሮችን በአብዛኛው ተቆጣጥሯቸዋል። ሁለቱ የሀገሪቱ የደም ስር ናቸው የሚባሉት የየብስ ትራንስፖርት መስመሮች በኦዴድ ስራዊት በሚፈጸሙ ጥቃቶች ትልቅ የስጋት ቀጠና ሆነዋል። ሞት ተለምዶ ሰው ምንም እስከማይመስለው ድረስ የምንናገራቸው አይካዊ ኗሮች ፓን ዛሬውኑ በነሞትኛ ኢትዮጵያ ነጻ እስከወጣች ድረስ ምንም ችግር የለም በማለት ወርጠኝነታቸውን ቢያረጋግጡም እንኳን ከጎናቸው የሚሰለፍና ጸረዙን የሚጨፈጭፍ ኃይል እስከሌለ ድረስ ኢትዮጵያ ነጻ እንደማትወጣ በፍጹም ልባቸው ተማምነው ሐሳባቸውን ሰጥተውናል። ወደ ሐዋሳ የሚወስደውና እስከ ሞያሌ የተዘጋው መስመር የታጣቂዎች መፈንጫ ከሆነ ሰነባብቷል። በማታ ጉዞ ከሞት ጋር ቁማር የመጫወት ያህል አደገኛ ሆኗል። በነፍሱ የቆረጠ ካልሆነ በስተቀር ከምሽቱ 12 ሰዓት በኋላ በዚያ መስመር መጓዝ የማይሞከር አደገኛ ሆኗል። መቂ ከተባለ ባልታወጀ ያስቸኳይ ጊዜ ውስጥ ሆና የሰዓት ገደብ በመጣሪ እንቅስቃሴ አቆማለች። የምናናገራቸው ሰዎች በወረግና በኦሮሞ ልዩ ኃይል መሃል ልዩነት ጠፋብን ይላሉ። ማንያ እየቀያየሩ የሚገርሉትና የሚዘርፉት እነሱ ናቸው ሲሉም ይገልጻሉ። የሚገርመው በሁለቱ መስመሮች ግዙፍ የመከላከያ ሰራዊት ካምፖች በቅርብ መኖራቸው ተገልጿል። የኢኮኖሚ ጉዳይ እንዳይነሳ ሆኖ ስኮዳኞ ተቀብሯል። እዚሁ ተከርኖ ቢቀመጥ ይሻላል የሚሉት ነዋሪዎቹ ኢትዮጵያ ታምረኛ ሀገር ህዝቡ ታጋሽ ነው እንጂ አሁን ያለንበት የኢኮኖሚ ሁኔታ ባገዛዙ የሚያስገለብጥ አያሌ አመጾችን የሚቀሰቅስ ነው። አሁን ያለው የግሽበት መጠን ከዓለም አደገኛ ግሽበት ያለባቸው 10 ሀገራት ግንባር ቀደማ ኢትዮጵያን እንድትሆን አድርጓታል። በአፍሪካ አማካኝ የግሽበት መጠን ከ4 እስከ 8 በመቶ ሲሆን ኢትዮጵያ ላይ ያለው 38 በመቶ ደርሷል። በሚቀጥሉት ጊዜያት 1 ኪሎ ቲማቲም ለመግዛት ገንዘብ በቦርሳ ሳይሆን በጆንያ ጭኖ ገበያ የሚንጓጣበት እንደሚሆን መግለጹ ሟርተኛ ያስብልም። በአገልግሎት መስጫ ፕሮጀክት ላይ ገንዘቡንና ጊዜውን እያባከነ ያለው ኮሎኔሉ የባዛር አገዛዝ ባዶ ሆዳችሁን መንጀታችሁ በራብ እየተላወሰ መናፈሻ ፓርክ መጣችሁ ተዝናኑ ማለት ተያይዞታል። ካፍ የሚለቅሙ የሰው ዶሮዎችን የሰበሰበው አገዛዙ ኮሎኔሉን የኛ ልጅ አበጀህ እሰየው በሚል ጭብጨባና እልልታ አገሪቱን ይዞ ወደ ገደል ተንደርድሮ እንደሚገባ እያደረጉት ናቸው። የኮሎኔሉ ፋሽስት አገዛዝ አማራን የማጥፋት ዘመቻውን በይፋ አውጇል ሲል የዓለም አቀፍ አማራ ንቅናቄ ማህበር ገለጸ። አማራ በተደራጀ ሁኔታ ባርነት ቆመ ህልውናን አስጠብቅ ያለው የዓለም አቀፍ አማራ ንቅናቄ ወቅታዊ ሁኔታን አስመልክቶ መግለጫ ሰጥቷል። ጸረ ህዝቡ አገዛዝ ይዞት የተነሳው አማራን የማጥፋት ኦነጋዊ ተልእኮ ለመፈጸም የማያዳግም ርምጃ ያለውን ፋሽስታዊ ጥቃት የአማራው ንቅናቄ መሰረት በሆነው የአማራ አካባቢ ህዝብ ላይ በይፋ አውጇል። የታጠቀው የአማራ ልዩ ኃይልና ፋኖ ወጣቶችን ትጥቅ ሲያስፈታ፣ የፋኖ አባላትን ሲያሳድድ፣ ነቅቶ የሚያነቁና የሚያደራጁ አማራዎችን ሲያፍን ቆይቶ አማራውን ምንም አይነት የመከላከል አቅም እንዳይኖረው በማድረግ ሁለገብ ጥቃት ለማጋለጥ የጀመረውን ዘመቻ የጸጥታና የደህንነት የጋራ ግብረ ኃይል በሚለው መዋቅሩ በኩል ገልጿል። ይህን የጦር ያወጀው በቅድሚያ የሀገር ህልውና ስጋት ነው ብሎ የአማራውን ልዩ ኃይልና ህዝባዊ ሰራዊት እንዲሁም ፋኖን ከሀገሪቱ መከላከያ ኃይል ጋር አሰልፎ ሲዋጋው የነበረውን የወያኔ ኃይል ተመልሶ እንዲጠናከር ጊዜ ሰጥቶ በሰላም ስምምነት ስም አማራን የማጥፋት የጋራ ቃል ኪዳናቸውን ዳግም ባደሱበት፣ እንዲሁም ኦሮሞ በሚሉት ምድር እስክትጠቁ አስገብቶ በሰራዊትና በጦር መሳሪያ እያደራጀ ባለፉት 5 ዓመታት የአማራን ዘር ሲያስፈጅበት የቆየው የኦነግ ሰራዊት በዓለም አቀፍ መድረክ በሚተወን የእርቅ ድርድር ከወንጀሉ አጥድቶ በግላጭ የኦነጋዊው ኃይሉ አካል ለማድረግ በሚዘጋጅበት ጊዜ ነው። በዚህ ዘመቻ ብዙ የአማራ ከተማ በወዴት ወታደሮች ተወረዋል። የቤት ለቤት አሰሳ የተደረገ ሰዎች ይታፈናሉ፣ ይገደላሉ። የተፈላጊ ሰዎች ቤተሰብ፣ ህጻናት፣ ነፍሰ ጡር ሴቶች፣ አረጋውያን ሳይቀሩ ታፍነው ይወሰዳሉ። ነዋሪዎች በነጻነት መዘዋወር፣ የዕለት ኑሯቸውን መምራት አይችሉም። ይህ ውጥረት እስካሁን ከባለፈው አስከፊ ሁኔታዎች ጋር ተዳምሮ አማራውን አማራጭ በማሳጣት ወደ መረረ ጦርነት ሊያስገባው እንደሚችል ይታመናል። የአማራ ህዝብ በህልውና ላይ ከመቼውም ጊዜ የከፋ አደጋ አንዣቦባል። ራስን መከላከል ሰጭና ነሽ የሌለበት ተፈጥሯዊ መብት ነው። አያት ቅድመ አያቶችህ ደማቸውን አፍስሰው አጥንታቸውን ከስክሰው በዋረሷት ሀገር ላይ የወገናቸው መጨፍጨፍ ላስከፋቸውና በነገዳዊው አገዛዝ ምክንያት የባለ ሀገርነት መብት ማጣት እምቢ ብለው ለተነሱ ፋኖችህ ክልክ ከለላ መሆን ራስን ለማዳን የምታደርገው ትንሹ ተግባር ነው። ትናንት በወያኔ ወረራ እንዳየኸው የቤተሰብህ የመንደርህና የከተማ ደህንነት በገዛ ልጆች እንጂ ኦህዴድ በሚያዘምትብህ ወታደርና ከውስጥ በበቀሉ ከሃዲ አገልጋዮች ሊነጠቅ አይገባውም። ሁሉም አማራ ወደ ሸዋ በመዝመት ጦርነቱን ሊቀለብስ ይገባል ተባለ። የኦህዴድ ሰራዊት እስካሁን ድረስ ሸዋን እያዋደመ መሆኑ ሁሉም አማራ ሊገነዘብና ሊታገል ይገባል። ከአርባ ኦራል በላይ ተጭኖ ከገባ የኮይሉ ሰራዊትና በጎንም ከኦነግ ጋር የሸዋ ህዝብ ፋኖ እስከ አሁን እየተፋለመ ነው። የመከላከያ ሰራዊት ያለ የሌለ ኃይሉን ጨለማን ተገን አድርጎ በየቀኑ እየገባ ነው። ሁሉም አማራ ጦርነት እየተካሄደ መሆኑን አውቆ በጋራ መነሳትና መቀልበስ አለበት። በሁሉም የአማራ አቅጣጫዎች እየተከፈተ ያለው መስዋዕትነት የአማራ መስዋዕትነት መሆኑን በመረዳት ወሎ፣ ጎንደር፣ ጎጃም፣ ሸዋ በመናበብ በጋራ መታገል ታሪኩን መጻፍ አለበት። ኮሎኔሉ በአንዱ ጎራ ሽማግሌ እየላከ በአንዱ ጎራ በጦርነት ሀገርና ህዝብ እያስጨረሰ ይገኛል። በተለይ የሸዋ ህዝብና ፋኖ ብቻውን ለቀናት ካገዛዙ የኦነግ ስርዓት ጋር እየተዋጋ ከፍተኛ የህይወት መስዋዕትነት እየከፈለ ነው። አገዛዙ ኔትወርክ በማጥፋት አራተኛ ዙር ጦርነት በአማራ ህዝብ ላይ አካሂዷል። ይህን በግልጽ የአማራ ህዝብ ሊረዳና ሁሉም ወደ ሸዋ በአስቸኳይ ሊዘምት ይገባል። ሸዋ አጣዬ ዙሪያ ማጀቲና አካባቢው የኦሬድ ስራዊት የጭካኔ በትሩን ከምንጊዜውም በላይ እያሳረፈ ነው። የአርሶ አደሮች መኖሪያ ቤቶች እንደ ካልሲ እየተገለበጡ እየተበረበሩ ነው። በእርሻ ማሳቸው ላይ ያሉ ገበሬዎች ሞፈርና ቀንበር እንደያዙ ተደብድበዋል። ህፃናት ተንገላተዋል። ፋኖችን አመጣችሁ ውለዱ ደብቃቸዋል በሚል መከራ ስቃዩን እየተጋቱት ነው። የሞፍተር ለያዘ የአካባቢው ኗሪ ብረት ለበስ ስራዊት ተመድቦለታል። ኔትወርክ ጠፍቷል። አገዛዙ አካባቢውን ከግንኙነት ውጭ አድርጎ እያተራመሰ ነው። በሸዋሮቢትና አካባቢ የኦህዴድ ጦር ሰላማዊ ሰዎችን ሰበብ እየፈጠረ በማሰር ላይ ነው ሲሉ ነዋሪዎች ተናገሩ። በሸዋሮቢትና አካባቢ የብልጽግና አገዛዝ ጦር ሰላማዊ ሰዎችን ሰበብ እየፈጠረ በማሰር ላይ ስለመሆኑ ነዋሪዎች ተናግረዋል። በርካታ ንጹሃንን ሰሞኑን ፋኖ ናችሁ በሚል በሸዋሮቢት ጀጀባ ላይ በማሰር አስቀምጧቸዋል። ህዝቡን ሲያሳድድ የሰነበተው ጦር ሰሞኑን በሸዋሮቢት ጊዮርጊስ መውጫ አካባቢ ሰዎችን ከመኪና በማስወረድ በማስገደድ ውሃ እንዲሸከሙ እያደረገ ነው። መንገዱን መከፈቱን ተከትሎ ይህ አገዛዙ ያስተማረው ከባድ መሳሪያ የታጠቀና በህዝብ ላይ ሲተኩስ የሰነበተ ሰራዊት አጋጣሚውን ተጠቅሞ ወደ ከተማ በመግባት ሰዎችን እያሳደደ በማሰር ላይ ተጠምዷል። ትጥቅ ያለው የሸዋሮቢት ነዋሪም አሁን ላይ በየጫካውን በመሳደድ ላይ እንደሚገኝ ተመላክቷል። በአገዛዙ ሴራ ከስራ ውጭ የሆኑ የአማራ ተወላጅ ባለሀብቶች ከ65 ወደ 102 ከፍ ብለዋል። ኦህዴድ መራሹ አገዛዝ ፖለቲካውን እና ሁሉም ተቋማት ራሳችን በፈለግነው መንገድ ተቆጣጥረናል የሚለው ጠባቡ ቡድን ሌሎች አካባቢዎችም እኛ የምንለው ብቻ ነው የሚሰሩት፣ አሁን የቀረን ኢኮኖሚ ሙሉ በሙሉ በእኛ ቁጥጥር መዋል ነው፣ ኢኮኖሚ መቆጣጠር ካልቻልን ሌሎች ብቻ መቆጣጠር ዘላቂ አይሆንም በሚል እንደተወያዩ ከወራት በፊት ተሰምቶ እንደነበር የማይዘነጋ ነው። በውይይታቸው መሰረት የተለያየ ሰበብ እየፈለጉ እስከዛሬ ድረስ 102 የአማራ ተወላጅ ባለሀብቶችን በአዲስ አበባና በኦሮሞ የሚሰሩትን የባንክ አካውንታቸውንና ድርጅታቸውን ዘግተዋል። እስካሁን እንዳይሰሩ ያልታገዱት በየሳምንቱ በሚሊዮን የሚቆጠር ብር ለኦህዴድ ካድሬዎች ጉቦ እየከፈሉ እንደሆነም ደርሰንበታል። እነዚህ ባለሀብቶች ከስራ ውጭ ያደረጉ የእነሱን ስራ የኛ የሚሏቸውን ያለ ውድድር እንዲሰሩና በፍጥነት ሀብት እንዲሰበሰቡ ትእዛዝ ሰጥተው እያሰሩ ይገኛል። የአማራን ባለሀብቶች ለማሰር ንብረታቸውን ለመውረስ የሚጠቀሙበት ስበብ በገፍ ያሰሯቸው ጋዜጠኞች፣ የማህበረሰብ አንቂዎች፣ ምሁራንና ገና ያላሰሯቸውን ግፍና በደል የሚቃወሙ አካላትን እናንተ ለእነዚህ ሀገር አፍራሽና አሸባሪዎች ገንዘብ ትሰጣላችሁ በሚል ስበብ ነው። በእርግጥ እነዚህ ባለሀብቶች ለመጠኗ ለሄደው ማሸረገድና ጉቦ መክፈላቸውን ትተው ኦህዴድ ያሳበበውን ሰርተው ቢሆን ኑሮ ይህ ሁሉ ግፍ ባልደረሰባቸው ነበር። ወገናቸው በጅምላ ሲያልቅ እነርሱን የማስገደያ ገንዘብ ሲደግፍ ነው የኖሩት። ከተከሰሱ መከሰስ የነበረባቸውን በዚህ ወንጀል ነው የሚል ሀሳብም እየተሰነዘረ ነው። በአሁኑ ሰዓት የአማራ ድርጅቶች ሲሰጉ በምትካቸው በፍጥነት የሚሰሩ የኦሮሞ ባለሀብቶች ከየትኛውም ባንክ ብድር በፍጥነት እንዲሰጣቸው በብሔራዊ ባንክ የቦርድ ሰብሳቢ በኩል ለባንክ ፕሬዚዳንት ትዕዛዝ የተሰጥቷቸው እየተሰራ እንደሆነ አረጋግጠናል። በሌላ በኩል የአማራ ባለሀብት የብድር መክፈያ ጊዜያቸው የደረሰ የብድር ውል እንዳይራዘምና ንብረታቸው ሸጠው እንዲከፍሉ ተጨማሪ ብድር እንዳይሰጥ የጥሬ ገንዘብ እጥረት አለ በሉ በሚል ኦህዴዶች አስጠንቅቀዋል። አማራዊ ሲሸጡ የሚገዛው አካል በጎን በኩል ብድር ተመቻችቷል። በመሆኑም አገርን በሁሉም መስክ በብቸኝነት ጠቅሎ መረከብ ፕሮጀክት ተጠናክሮ ቀጥሏል። አማራ ተበትኖ ከቤት እስኪደርሱ የሌለውን ስቃይ በዝምታ መመልከት እንደሌለበትም ከፍተኛ ማሳሰቢያ ሲሰጥ ሰንብቷል። ዜናው በዚያ በቃ።
ሪበለው ወረቸ በለው ሪበለው ይከብዳልና ሪበለው ጠያቂ እንዳለው ሪበለው ከሳ ተቆረ ሪበለው ብለው ቢደፉት ሪበለው ያመረረ ሪበለው አይማለዱት ሪበለው ሰው ይበድሉ ሪበለው ከፍ ይላቸው ሪበለው ከእጁ ቢወድቁ ሪበለው ተራ ዋንጫ ነው ሪበለው ሰው ቢበድሉ ከፍ ይላቸው ሽበለው ከጁ ሲወርቁ ተራዋንጠን
የሰኞ ሚያዚያ 30 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ሳትበጡ አክሙኝ ሳትመክሩ አርሙኝ። ጋዜጠኛ ጎበሴ ሳይን የኢትዮጵያ አየር መንገድ ተካፋይ በሆነበት ሴራ ዘረኞቹ ሊያስሩት በቅተዋል። ቀዳፉ ኮሎኔል በሽታው እያየለበት በመምጣቱ ኢትዮጵያና ኢትዮጵያዊነትን ዳግም በጸያፍ ዘልፏል። በአፋር አካባቢ የብልጽግና ሹም የተባለው ባለስልጣን ከነወንድሙ ተገርሏል። እርምጃ የተወሰደው ባገዛዙ ነው የሚልም ክስ ከወዲሁ ተደምጧል። ጸረ ፋሽስት ኢጣሊያ የኢትዮጵያ ህዝብ ያርበኞች ትግል ለሀገር ጠላቶች ሁሉ ሲጎረብት የቆየ ነው። ደርግ ሚያዚያ 27 ንጉሱ ከስደት የተመለሱበት ቀን እንጂ ያርበኞች ድል ቀን አይደለም ብሎ በዓሉን ወደ መጋቢት 28 ቀን ቀየረው። ወያኔ ወደ ሚያዚያ 27 ቢመልሰውም ቀኑን ክብርና ሚዛን አልሰጠውም። የባንዳው ዝርያ መለስ አድናቆቱ ለፋሽስቶቹ በመሆኑና አገር ሊከፋፈል ሲጥርም የሙሶሎኒን እቅድ የተከተለ በመሆኑ የነጻነት ቀን የተባለውን ሚዛን ሰጥቶ ሊያከብር አልተጠበቀም። ያሁኖቹ ደግሞ የባሰባቸው ናቸው። ለኢትዮጵያ ነጻነት ሳይሆን ለሀገራችን ውድቀትና ጥፋት የቆሙ ናቸው። መደመር ይያሉ አማራውንና አገር ወዳዱን ከኢትዮጵያ ለመቀነስ ነው። ኮሎኔሉ ጸረ ኢትዮጵያ መሆኑን መደበቅ አቅቶ ተጋልጧል። አነጋገር ነው ያሉት እንዳጋለጡት ከሆነ በመላ ምስራቅ አፍሪካ የኦሮሞ ግዛትን ለመመስረት እቅዳለኝ ማለት መጀመሩንም እየተናገሩ ናቸው። ያማዋል ራሱን የተባለውን በሽታ ጸንቶበት ብዙዎች ስቷል አብዷል እያሉት መሆናቸውም ይነገራል። በደፈናው ያርበኞች ቀን ብሎ አድበስብሶ ሊያልፈው ሲጥር የምኒልክን ስም እና ምስል ሊከለክል መጣሩን አድዋ አይነሳ ማለት መከጀላቸውን የቤኒቶ ሙሶሊኒ ፒሳ ቤት በቦሌ እንዲከፈት መፍቀዱን ሚኒስትር ያላቸውን ሰብስቦ አገዛዙን ደግፉ አሊያም መንገድ አዳሪ አደርጋችኋለሁ ብሎ መደንፋቱን ወዘተ ሊረሳለት አይቻልም። የመላ ኢትዮጵያ አርበኞች በኢትዮጵያ አንድነት ቆራጥ ጸረ ፋሽስት ትግል አድርገው ድል አድራጊ የሆኑበትን ቀን ስንዘክር ጠባቦችና ገንጣዮች መርዶ ስለሚሆንባቸው መዘከሩም ያማቸዋል። ጸረ ፋሽስት ኢትዮጵያዊ የአንድነት ትግል ነው የምንዘክረው። ኤርትራ ስንልም እነ ዘርአይ ደረሰን እንጂ ወልደአብ ወልደ ማርያምን እንጂ ኢሳይያስ አፈወርቂንም ማለታችን አይደለም። እነ ገረሱ ዱኪን አብዲሳ አጋንን እንጂ እነ ወራዳውን ሽመልስ አብዲሳ አይደለም። ስልጣን እጃችን ገብታለች ባንወድም ኮሎኔሉን እንደግፈው ባዮች ባለመንጫዎችም ቢሆኑ ኮሎኔሉ አብዷል እያሉት ናቸው። ምክር አይሰማም፣ የተለየ ሐሳብ የሚያቀርበውን ይጠላል፣ መናጆ የሚሆኑለትንም ይመርጣል እያሉትም ናቸው። በማከራክል መልክና ይዘት ረገድ ግን አማራና ኢትዮጵያ ያለውን ሁሉ በተቻለው ለማጥፋት ይወሰነ ለመሆኑ ምንም ጥርጥር የለውም። ይህን ትግል ያበርዱ የሚጥሩትን ሁሉ ወግዱ ብሎ ትግል ሁሉ ሀቆኑ ሳለ ዛሬም ለዚህ አውሬ የሚሰግዱና ሎሌ ሆነው የሚገኙ ሁሉ ርካሽ ከርሳደሮችና ከሃዲዎች እንጂ ሌላ ምንም ሊባሉ የሚችሉ አይደሉም። ይሃባ ሰልፉ ድጋፉ ፍጅት ተጻረና ኢትዮጵያ ብሎ ከመታገለው ኢትዮጵያዊ ወገን ጋር ነው። በዚህ ላይ ምንም ጥርጥር ሊኖር አይችልም። የኢሃባ ባላት ሆኑ ደጋፊዎች ከፋኖና አገር ወዳድ አርበኞች ጎን ተሰልፈው ይገኛሉ እንጂ ከአገር አድን ግዳጅ ውጪ የሆነ ስምሪት የላቸውም። ብዙ መስዋዕትነት ከፍሎ እውን ባደረጋቸው ህብረቶች የተፈለገው ግብ እውን ባይሆንም አሁንም አገር አድን ህብረት እንዲከሰት ጥረቱን ቀጥሎ ለኢትዮጵያ ባገር አንድነትና ዴሞክራሲ ሰንደቅ ስር እንሰባሰብ ጥሪውን ያሰማል። ዝግጁም ነኝ ይላል። ለሰርቶ አደሩ ላባደሩ ለታጋይ ጋዜጠኞች በእስር ለሚማቀቁ ወገኖች ሁሉ ድጋፉንም ይገልጻል። አማራው የልዩ ጥቃት ሰለባ እንደመሆኑ መጠን ህልውናውን ለመጠበቅ የሚያደርገው ተጋድሎ ክብርና እሰየው የሚባልለት ነው። እርቅ ሰላም በሚል ይህን ትግል በመሃል ያዳፍኑ የሚጥሩትን ሁሉ ወግዱ ብሎ ጸረ ዘረኛውን ተጋድሎ ማፋፋም አለበት። አገዛዙም ወያኔም የቆረጡ ጠራቶቻችን ናቸውና በጸረ ፋሽስት ኢጣሊያው ትግል መንፈስ ልንፋለማቸው ይገባናል። የነጻነት ትግላችን ጉዞ ገና ከግቡ አልደረሰም። ነጭ ፋሽስቶችን ጥቁር ፋሽስቶች ተክተዋቸዋል። ጠባብ ግደይ ባንዳዎችን የባሰበት ጠባብ ጋቢሳና አብዲሳ ተክተዋል። ለውጥ የለምና ትግሉ ገና ነው። ድል ለኢትዮጵያ ህዝብ። ባለፈው ሰሞን በአዲስ አበባ ተደርጎ የነበረውን የመምህራን ስብሰባ አስመልክቶ አንድ ታዛቢ የላኩልንን እናሰማለን።
የደህና ትምህርት ቢሮ ለየትምህርቶች ባስተላለፈው መመሪያ መሰረት በመዲናው የሚገኙ መንግስትና የግል ትምህርት ቤቶች ነገር ግን ዓለም አቀፍ የሚባል ዘኔ ያልጨመረ እነሱ ስልጠና ይውታል። ነገር ግን ስብሰባ ከሚያዝያ 20 እስከ 23 በተከታታይ ለአራት ቀናት ተከናውኗል። እንዳይነ ስብሰባ ያው የተለመደ ያለፉት በርካታ አመታት ተለምዶ የሚተገበረበት አይነት ስለሆነ ብዙም አዲስ ነገር የሚጠበቅበት እንዳይደል ማንንም የሚስማማበት ነው። ለኔ ግን ነገሮችን ይበልጥ ድረዳ ህዝብ ምን ይላል የሚለውንም ለማወቅ እንዲሰብሰብ ባለ ቦታ በአዲስ አበባ ከተማ ስገኝ የመጀመሪያ የመሆኑ ሁኔታዎችን ለመታዘብ ስላስቻለኝ ግንኙነቱን ወድጀዋለሁ። እና መምሩ ይናገራል የተሰማውን ይልቡን ሳይሸሽግ ያሰጋባል። እነሱ ይህን ፈጠርን ተለውጥ በኋላ ይሄ ተደርጓል ይሄ አፕሪሼት ሊደረግ ይገባል አቋማቸውን ጥሩ ሰራን የምትሉት ጥሩ ከሆነም አንድ ገዢ መንግስት የሚጠበቅ ስለሆነ ግዴታን ከመወጣት ውጪ ባንዲራ የሚያሰቅል አይደለም። ይልቅ የሰው ሞት ተባብሷል ይናስቁሙ አቁሙ። ታይቶም ኖ ታይቶም ተሰምቶ በማይታወቅ ሁኔታ ሰማይ ነፍቷል። እስቲ እንቀንስና እናድንቃችሁ። መምሩም ያገኘው ደግሞ ሰግነሽ ወላይ ለቤት ኪራይ የሚውል ነው። ይህ ደግሞ በተለይ ከለውጥ ወዲያ ፍጥ የመጣ ችግር ነው። ይህን አስተካክሉና እናድንቃችሁ። በአንጻሩ በአንድ ሀገር የሚኖር ዜጎች የኑሮ ልዩነታችን ከፍታውና ዝቅታው ጭራሽ የማይታመን ነውና የዚህን የበይ ተመልካች ህዝብ ኑሮ አሻሽሉና እናድንቃችሁ። የመኖሪያ ቤት ተቃሚነት መስት የምትሉትን በተግባር ቀይሩና እናድንቃችሁ። ትምህርት ቤትና ትምህርት ከፖለቲካ ንክኪ ውጪ ነውና እባካችሁ ይህንን ንክኪ ማቆሙልን፣ ነፃውን እናስተምር። የመምሩ ጎልቶ የወጣ ሐሳብ ነበር። በሌላ በኩል ደግሞ ለመዋጮና ለእርዳታ ብቻ እንጂ እንደዚጋ ኢትዮጵያዊ ምንም አይነት የመንግስት አገልግሎት እንደሌላው ሲቪል ሰርቫንት ማያገኘው የግል ትምህርት ቤት መምህርም ተቃውሞን ከፍ አድርጎ ሲያሰማ ተስተውሏል። የሚገርመው አዲስ አበባ ከተማ የትምህርት ሽፋን የግል ትምህርት ቤቶች ብቻ በጣም ከፍተኛ ሆኖ ሳለ የመንግስት ሸክም እንደተጋራ ማይታይ መሆኑ በእጅጉ በመረስ ሲነገር ተደምጧል። ለምሳሌ የቤት ሁኔታን በተመለከተ እንኳን እድለኛ ሊሆን ጨርሶ ያልታሰበ ጉዳይ መሆኑ ሲገልጹ እንደነበር መታዘብ ይችላል። ሌላው ቀጥቶ ዘይትና ስኳር እንኳን ተጠቃሚ ያለመሆኑ ጉዳይ ለህዝብ ፍትሃዊ ተደራሽነት የሚለው መፈክር ያስ ብቻ መሆኑ የተጋለጠበት ስብሰባ ነበር። በሌላም በኩል ባለፈው የሰሜን ጦርነት ከፍተኛ ተሳትፎ የነበረውን የአማራ ህዝብ ለታ ገደል በመስደድ ወቅቱን ያልጠበቀ የክልሉን የልዩ ኃይል ለማፍረስ እየተደረገ ያለው ሩጫ ተንኮል የተላበሰ ድርጊት በመሆኑ እንዲቆም ሲሉ በድፍረት የተናገሩ መምህራን መኖራቸው እጅግ አስገርሞኛል። ነገ ምን እንደሚሆኑ ባላቅም በአጠቃላይ እነሱ በሰምነትና በጋራ ግንዛቤ ተጠናቀቀ ያሉት ጉባኤ ባለመስማማት ተስማምተን እየተቃለለ እንደነበር መሸሸግ አልፈልግም። ለዛሬ ያለኝ ይኸው ነው። በሌላ ትዝብት እስከመለስ ሰላም።
የማክሰኞ ሚያዝያ 10 ቀን 2015 ዓ.ም የፍኖተ ዴሞክራሲ ሀተታ ፍትሃዊ ሽግግርን ቢጻረሩ ቀውስን በቀውስ ላይ ደመሩ። በጎረቤት ሱዳን የሚታየው የደም መፋሰስና የጀነራሎቹ ብጥብጥ እንደገና የሚያረጋግጠው ሀቅ ለመሰረታዊ ለውጥ የተነሳን ህዝብ ፍላጎት ጠመንጃለን ብለው ካደናቀፉ የሚከተለው የባሰ ቀውስና ጦርነት መሆኑን ነው። ደርግ የካቲትን አብዮት ማጅራት መጥቶ ስልጣን ላይ ቆብ ሲል የተከተለውን እናውቃለን። የሽግግር ሂደትን ሰርዞ ወታደራዊ አገዛዙን ግዚያዊ በሚል ብዙዎች ግን ተገርለዋል። ግድያው ቀጣይ ነው። ጭምብል አቅርቦ የህዝብን መሰረታዊ መብት ማፈንና አምባገነን ፍርሃትን ማስፈንን መርጦ ይህን ለማድረግ ብዙ ሺህ ዜጎችን በስብር ጨፍጭፏል። የሱዳን ብጥብጥ ከጀመረ ገና 4 ቀኑ ነው። ብዙዎች አልቀዋል። ግድያውም ቀጣይ ነው። የኩሉ የሱዳን ህዝብ ትግል ጀነራሎች በባዕዳን ጣልቃ ገብነት አደናቅፈው ወታደራዊ አገዛዝን ህዝብ ላይ በመጫናቸው ነው። የሲቪል የሽግግር መንግስት ተብሎ በነሐምዶክ የተቋቋመውን እነ አልቡርሃንና ሐምዲቲ በመፈንቅለ ገልብጠው ያመጡት ጣጣ ነው። ዛሬ ግብግብ ያዙት ሁለቱ ጀነራሎች በዳርፉር የህዝብን ትግል ለማጥፋት ፍጅት የፈጸሙና የወንጀልም ተባባሪዎች ናቸው። የሱዳኑ ዋናው ሽም አልቡርሃን በግብጽ የሚደገፍ ሲሆን ከአሜሪካም ገጥሞ ለእስራኤልም ዕውቅናን የሰጠ ነው። የዳርፉር ተወላጅ ሆነው ሐምዲቲ ደግሞ የዳርፉርን ህዝብ በጃንጃዊድ ሚሊሻ ተጠቅሞ በመፍጀት የሚከሰስ ነው። የሱዳን ህዝብ ትግል በወታደሮቹ ሲደናቀፍ ግብጽም አሜሪካም የደገፉት መሆኑ አይዘነጋም። አሁንም አልቡርሃንን ከነሐም ዶጋር አስማምተው በእነሱ ቁጥጥር ስር ቀውሱ እንዲፈታ ይሻሉ። ኦማር አልበሽርን ከስልጣን ያወረደውን ህዝባዊ ትግል አደናቅፈው የወታደር መንግስት የመሰረቱት ከመቶ ሺህ በላይ የሚሊሻ ጦር ያለው ጀነራል ሐምዲቲ ለሱዳኑ ጦር መሪ ጀነራል አልቡርሃን የኢስሙላ ምክትል ቢሆንም በሐቅ ግን ምክትልና ታዛዥ ሊሆን ፍላጎትን አላሳየም። ቅራኔያቸው ወደ እርስ በርስ ጦርነት እነሆ ሊከሰት ችሏል። መጨረሻው ምን እንደሚሆን በቅርብ የሚለይ ሲሆን ለማስማማት የሚደረገው ጥረት እንብዛም ተስፋ ያለው አይመስልም። ከኢትዮጵያ አገራዊ ጥቅም አንጻር ቡርሃን ሆነ ሐምዲቲ ሁለቱም የሚበጁ አይደሉም። መዳከማቸው ደግና የሚፈለግ ነው። ጦርነቱና በጥብጡ ከተራዘመም በራሳቸው ቀውስ ተጠምደው ከወያኔ ወይም ዘረኛው ኮሎኔል ጎን መቆም ይሳናቸዋል። አሜሪካና ግብጽ እስራኤልና ሳውዲ አረቢያ ጥቅማቸውን ለማስጠበቅ ጣልቃ ገብነታቸውን ሞቅ አድርገው በመራወጥም ላይ ናቸው። የተባበሩት መንግስታት ዋና ጸሐፊ ተብየም ጉቴሬስ ከዚህ በፊት ለአፍሪካ ቀንድ ሰላምን መረጋጋት የወያኔ አገዛዝ መሰረት ነው ብሎ የቀላመደው አለቆቹ ባዘዙት መሰረት ችግሩን ሊያበርድ ሊፈታ ተፍ ተፍ እያለ ነው። የኢትዮጵያ ህዝብ ሲፈጅና አማራውን ለማጥፋት ዘረኛው ኮሎኔል እንዳበደው ሻስቅ በዘበዝ ግን ያሰማው ድምጽ የለም። የሱዳን ህዝብ በሚደነቅ አንድነትና ቆራጥነት ሆብሎ ተነስተ የኡመር በሽርን አገዛዝ እንደጣለው ሁሉ አሁንም ከጀነራሎቹ ሽኩቻ ስርየት ይመጣልኛል ሳይል በሁለቱም ላይ በጋራ ተነስተ የራሱን የሽግግር መንግስት ለማቆም መጣር አለበት። የሱዳን ሁኔታ ቁጭ አድርጎ የሚያሳየው ሀቅ የትግልና የትጥቅ ሁኔታን የሚመለከት ነው። የኢትዮጵያ ህዝብ ደሙን አፍሶ ታግሎ የሚፈልገውን ማግኘት የተሳነው ራሱን አስተጥቆ ትግሉን ድሉን ሊያስከብር ባለመቻሉ በታጠቁ ኃይሎች እየተቀማ ነው። በደርግ ውድቀት ጊዜ ኮሎኔሉ ሲመጣም ያየነውም ነው። የታጠቁ የነጥቁን በመጻት መኖር ማየት ተገዷል። የሱዳንም ህዝብ ድክመቱ የራሱን ፍትሃዊ ሽግግር በማስረጋት ፈንታ ከታጠቁት ጀነራሎች የበሽር ርዝራሾች ጋር ተጣምዶ ሽግግርን ሊያገኝ መጣሩ ነው። ያው ሳይል ሳይድ መኮድኖቹ ሲቪሎቹን አሽቀንጥረው አምዶክ ራሱ ባቡዳቢ መኖር ተገዷል። ወታደራዊ አገዛዛቸውን መስርተዋል። ቀውስን አቅፋል። በኢትዮጵያ በራሱ ትግል ራሱን ያስተጠቀውን ህዝብ ትጥቅ ለማስፈታት አገዛዙ የጀመረው እርኩስ ዘመቻ ግቡ ምን እንደሆነ ከማንም አይሰወርም። አማራውን ትጥቅ አልባ አድርጎ ለመፍጨት ለመጨረስ ነው። ከወያኔ ተባብሮ የአማራውን መሬት መልሶ ለወያኔ ለመለገስ ነው። ኮሎኔሉ የወያኔ ደጀን ነፍስ አድን መሆኑን የተረዱት ወያኔዎች ዛሬ በተክለሰውነቱ እየተናጡ ናቸው። በወያኔና በዘረኛው የኮሎኔሉ አገዛዝ መሃል ቅራኔና ልዩነት ለማየት የከጀሉ ዛሬ ምንኛ ያፍሩ። የሽግግር መንግስት ምስረታ መፍትሄ ነው። ኢትዮጵያዊነት አቸናፊ ነው።
ከለነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ሽግግር ሲሉ ሽግግር ስንል በዚህ ርዕስ ላይ ስንጽፍ ብዙ ጊዜ ሆኗል። በደርግ ጊዜያዊ ህዝባዊ መንግስት ብለን ያቀረብነው ጀምሮ ከጽራት ወደ መሰረታዊ ለውጥ ለመሻገር ምን ማድረግ ያስፈልጋል በሚል ይህን ጉዳይ ሁሌም ሁኔታውን ባጤነ ይዘት ስንዘረዝር ቆይተናል። ደርግ ስልጣን ለራሱ ሊጨብጥ ሲነሳ ደርግንም ጨምሮ ከነጨቁን ወታደሮች ከሁሉ የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ስንል ደርግ ያው ሞግዚት ነኝ ብሎ ስልጣኑን ሊቀጥል ሲወስን ዛሬ እንደምናየው ማለት ነው። አጫፋሪው መኢሶን ደግሞ ደርግን በመደገፍ ቅጣምባሩ የጠፋ መፈክር በማቅረብ ደርጉን ለማስቀጠል ደፋ ቀና ብሎና ሐቀኛ ሽግግርን ተቃውሞ ያስከተለብንን መከራ
ያየነው ነው። የህዝብ ትግል ድል ይረጋገጥ ዘንድ የሥርዓት ለውጥ በሽግግር ሂደት በኩል መሆኑ ዋስትና ያለው ለውጥን እውን ለማድረግ ይጠቅማል። በተጨባጭ ምን ይታያል? ቀደም ምን ብለን ነበር? ስለ ጉዳዩ በጥር ወር 1994 ዓመተ ምህረት ባወጣነው ጽሑፍ የሚከተለውን አስፍረን ነበር። ካለፉት 100 ዓመታት የኢትዮጵያ ህዝብ ፖለቲካዊ ተመክሮ የሚከተሉትን አበይት ትምህርቶች መቅሰም ይቻላል። ሀ ያለፉት መሪዎች ንጉሳዊውም ሆነ ወታደራዊው ደርግና አሁን ያለው ዘረኛ ስርዓት የኢትዮጵያን የፖለቲካ የኢኮኖሚና ማህበራዊ ችግሮችና ኋላቀርነት ረሃብንም ጭምር ሊፈቱ ሊያስወግዱ አልቻሉም። ላለፉት 100 ዓመታት የተፈራረቁት ማናቸውም መንግስታት ብሔር ብሔረሰቦች ተከባብረው ተፈቃቅደውና ተቻችለው አብረው የሚኖሩበትን የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ስርዓት ሊፈጥሩላቸው አልቻሉም። ሀ ማንኛቸውም መንግስት በተግባር የሚገለጽ አሳታፊ ዴሞክራሲን በመመስረት መሰረታዊ የሆኑ የሰው ልጅ መብቶችን ማለትም የንግግር፣ የሃይማኖትና የመሰብሰብ ነጻነቶችን ወዘተ ልምድና ባህሉን ሊገነቡ ሊያዳብሩ አልቻሉም። መ ማንኛቸውም መንግስት ግጭቶችን፣ ክርክሮችን ህግና ደንብን በመጠቀም በሰላም በድርድርና በውይይት የሚፈታበትን ሁኔታና ባህል ሊፈጥሩ አልተቻላቸውም። ሰ ማንኛቸውም መንግስታት በትረ መንግስትን ሰላማዊ በሆነ መንገድና የምርጫና ህግና ሂደትን ተከትለው ሊይዙ አልቻሉም። ይልቁንም በኃይል እየመጡ በኃይል የሚወርዱ ሆነዋል። ከዚህ በላይ የተጠቆሙት ተመክሮዎች ሊያስገነዝቡን የሚችሉት የኢትዮጵያ ህዝብ ምንጊዜም ቢሆን የራሱን መንግስት በመምረጥና የሚመረጠው መንግስት ኃላፊነቱና ተጠያቂነቱ ለእርሱ መሆኑ የሚያረጋግጥበት ስርዓት ለማግኘት አለመቻሉን ነው። እነኚህ በዘመናት የተፈራረቁት ስርዓቶች የኢኮኖሚና የማህበራዊ ኑሮ እድገት ማስገኘት ይቅርና ድህነት፣ በሽታ፣ ረሃብ፣ ድንቁርና፣ ጦርነት እንዲንሰራፋ አበይት ምክንያቶች ሆነው ተገኝተዋል። ሁሉም መንግስታት በተለያየ መንገድ ለሀገሪቱ ኋላ ቀርነትና ድህነት ተጠያቂ ናቸው። ይህን በእይታችንና ግንዛቤ አስገብተን ለለውጡ አምጪ ሹሙ ሳይሆን ህዝብ ነውና ወያኔን ወደ ቀውስ የከተተው ሙሉ ተሳትፎ ለማረጋገጥ የሽግግር ሂደት መኖሩን አስፈላጊ ነው ስንል ቆይተናል። ህዝብ የጠላውን የተዋጋውን ሊያስወግደው የቆረጠውን ኢህአዴግ አድሼ አስቀጥላለሁ ማለት ፋይዳ ቢስ ከመሆኑ ባሻገር ህዝብን መጻረርና ጭቆናን ማስቀጠል ነው። ከሹሙ አበይት ስህተቶች አንዱ ግዙፉ ይህ ነው። ህዝብ ወያኔ ኢህአዴግ ይወገድ እንጂ ተጠግኖ ይቀጥልብን አላለም። የወያኔ ህጎችና አዋጆች ይሻሩ ይሰረዙ እንጂ ይታደሱ ይቀጥሉ አላለም። የሹሙ አያያዝና አካሄድ ግን ከህዝብ ፍላጎት የተጻረረ በመሆኑ ከወዲሁ መክሸፉን ወዳጆቹ የሆኑት እንኳን ማመን የተገደዱበት ጊዜ ላይ ነን። ወያኔ ተወገደ አለቀለት ወይም አለፍ ብለውም የድሮ ስርዓት ሊሉ የሚቃጡ ተላሎች አስመሳይ ታጋዮችና ወያኔዎች መሆናቸውን ማወቅ የሚያቅተንም አይደለም። ወያኔ ቢዳከምም አሁንም አለ። የገደላቸውን ማሰብ ይበቃል። ስርዓቱ እስካልፈራረሰ የሚያንሰራራበት ሁኔታ እውን ይሆናል። ይህን ሁሉ በግንዛቤ በማስገባትና ወያኔ በ1983 ዓ.ም የሞከረው የይስሙላና የቁጥጥር ሽግግር ውድቅነትን በማጤን ነው። ሁሉን ኃይሎችና ህዝብን ያቀፈ የሽግግር ሂደት ብቻ ነው መፍትሄው ስንል የቆየ ነው። የሽግግር መንግስት ሂደትን የሚቃወሙ ክፍሎች ራዕያቸው ህዝባዊ ስላልሆነ ብቻ ነው። ህዝባዊ መንግስትን ሳይሆን የግላቸው ወይም የቡድናቸውን አምባገነንነት የሚፈልጉ በመሆናቸው ነው። ራዕያቸው ዴሞክራሲ፣ የኢትዮጵያ አንድነትና ህዝባዊ መንግስት ከሆነ ግን አማራጩ የሽግግር መንግስት መሆኑን የሚስቱት አይሆንም። ማለትም ሁሉን ኃይሎች፣ ድርጅቶች፣ ታዋቂ ግለሰቦችና የህብረተሰቡ መሪዎች የማህበራት ተጣሪዎች ወዘተ ያሳተፈ የሽግግር ስብሰባ ማድረግና በዲሞክራሲና በብዙሃን ድምጽ አማካኝነት የሽግግር መንግስት ለተወሰኑ አመታት መመስረት ማለት ነው። የሽግግር ሂደት የሚያሻው በህብረተሰቡ ውስጥ ችግሮች አሁንም ሳይቀረፉ ስላሉ ነው። ይህን ተመልክቶ ልዩ ልዩ የተሳሳቱ ሐሳቦች ሲሰነዘሩም እያዳመጥን ነው። አንደኛ ሹሙ ተወዳጅ ስለሆነ ራሱ ያሻግረን የሚለው ነው። ይህ አልሸሹም ዞራሉ አምባገነንነትን ደግፎ አቋም መሰረተ ለውጥ ሐሳብን ዴሞክራሲና የህዝብ ተሳትፎን የሚጻረር ነው። ህገ መንግስት የተባለውን መሻር የሆነ ያልሆነ ሰው መሾም አሸጋጋሪ መሆን ለአንድ ግለሰብ የሚሰጥ አይደለም። ሹሙ የአንድ ብሔረሰብ ድርጅት ተወካይ ነው። የኢትዮጵያ ድርጅት መሪ አይደለም። ኢህአዴግን ጠግኖ መሪ ሊሆንብን አይችልም። ህዝብ ያልመረጠው መሪ የህዝብ መሪ ነው ሊባልም አይችልም። አንዳንድ ራሳቸውን ልሂቅና ምሁር ያሉ አድርባይ እንደቀድሞው ሹሙን አሞካሽተው ልክ እንደተመረጠ መሪ አድርገው ሊያቀርቡብንም የሚያደርጉት ሙከራ በነቃው ህዝብ ይከሽፋል። የምንፈልገው ስርዓት ህዝብ ወሳኝ የሚሆንበት ዴሞክራሲያዊ ስርዓት እንጂ አጼ ወይም ሊቀመንበር ሹም ባፈተተው እንዲፈነጭብን የሚፈቅድ ስርዓት አይደለም። ስለዚህም በሁሉን አቀፍ ጉባኤ ሽግግሩ እውን ይሆናል እንጂ ደማችንን፣ ትግላችንን፣ የሀገራችንን እጣ ለአንድ ግለሰብ ያውም 28 ዓመታት ወያኔ ለነበረና አሁንም ለባዕድ ላጎበደደ አሳልፈን መቼም አንሰጥም። ትግላችን ተፋፍሞ ይቀጥላል የምንለውም ለዚህ ነው። ሁለተኛ የሽግግር ሳይሆን የአንድነት ህብረት መንግስት እናቋቁም የሚለው ነው። ይህም ውሉን የሳተ አቋም ነው። ይህን አቀንቃኞች የአንድነት መንግስት ሲሉ ለመላ ኢትዮጵያ ይሁን ለውሱን ብሔረሰብ ግልጽ ባያደርጉትም ለመላ ኢትዮጵያ ይሁን ብለን ብንወስደው እንኳ ከተጨባጭ ሁኔታ ጋር የተዛመደ አይደለም። አንድነት ባለመኖሩና ልዩነት በመኖሩ ነው ሁሉን አሳታፊ ጉባኤ ተካሂዶ መፍትሄ በጋራ ይፈለግ የሚባለው። የኦሮሞ ድርጅቶች እንኳ በርካታና እርስ በርስ የተቃረኑ ናቸው። ሌሎችም እንዲሁ። በቅርቡ ተዋሃድ፣ ተጣመርን፣ ጠቅላይ ሚኒስቴርን ልደግፍ ነው ያሉ ቡድኖች ተዳምረው ተዋህደው እንኳ ሚዛን ሊደፉ ቀርቶ ከገለባነት ያልወጡ ናቸው። መሰረትና ሚዛን ያላቸው ድርጅቶች ተለጣፊ ማህበራት ሳይሆኑ ሀቀኞቹ የፖለቲካ ግለሰቦች ስንል ዘረኞችና ሌሎች ወንጀለኞችን ማለታችን ያልሆነ መደዴ ፖለቲከኞችን ያላቀፈ ሽብርተኞችን ያላስተናገደ ስብሰባ መሆን አለበት። ሁሉ የፖለቲካ እስረኞች አስቀድመው ይፈቱ ደግሞ አሁንም ወቅታዊ መፈክር ሆኖ መቀጠል ያለበት ነው። ጥቂቶችን ለይስሙላ ከለቀቀ በኋላ ስለ ብዙሃኑ እስረኞች ጸጥታን ያሰፈነው ሹም በዚህም ግዙፍ ግድፈቱ ሊወገዝ የሚገባው ነው። ጣዖት ጠራቢዎቹ በርካሹም በሌላውም መንገድ ተክለሰብ ሊያላብሱት ሲነሱም በጣዖት ሳይሆን አመኔታችን በሰፊው ህዝብ ሊቅ ተብዬዎቹ በናቁት ላይ መሆኑ ከጠዋቱም ነግረናቸዋል። ደርግ ከመውደቁ በፊትና ከወደቀም በኋላ ሊኖር ስለሚገባው የዴሞክራሲ አማራጭና ሂደት ሰፋፊ ጽሑፎችን አቅርበንም ነበር። ያኔ በዚያን ጊዜ ስንቶቹ ለወያኔ ሲያረጠርጡ ኢህአዴግ ሆነናል ሲሉን የሽግግር አማራጭ አቅርበን ወያኔ ለስልጣን ከበቃ የኢትዮጵያ መከራና ጥፋት እውን ይሆናልም ብለን ነበር። የሆነውም ያው ነው። የአንድነት መንግስት ይመስረት ብሎ መነሳት ያለውን ተጨባጭ ሁኔታ መረዳት ያቃተው መሆን ነው። የአንድነትና የህብረት ትብብር መንግስት ምናልባት ወደፊት ቅራኔዎች ረግበው መቀራረብና መስማማት ተችሎ በዴሞክራሲያዊ ምርጫ ኃይሎች አብረው በአንድነት ሲሰለፉ ሊሆን የሚችል ይሆናል። አሁን ግን በተጨባጭ ምኞት ከመሆን አያልፍም። የሽግግርን ሂደት ዋናነት በእጅ አዙርም መካድ ከመሆን አያልፍም። በነሐሴ ወር 1993 ዓመተ ምህረት በወጣው የኢሃፓ የፖለቲካ ፕሮግራም በአንቀጽ 111 የሚከተለው ሰፍሮ ነበር። የሽግግር ወቅት አንደኛ በሽግግሩ መንግስት ለመሳተፍ ፈቃደኛ ከሆኑ የፖለቲካ ኃይሎች ከህብረተሰቡ ወኪሎች ከሙያ ማህበራት ተጠሪዎች ከሀገር አዛውንት ከታዋቂ ግለሰቦች ወዘተ የተውጣጣ የሽግግር መንግስት አቋቁሞ በሀገር አቀፍ ምርጫ ለሚቋቋመው መንግስት ጥግያ ማዘጋጀት። ሁለተኛ አ በሽግግሩ ወቅት የሁሉም የፖለቲካ ኃይሎችና የህብረተሰቡ ወኪሎች መንግስታዊ ተሳትፎ በስምምነት በመመካከር ባቻነት መንፈስና በዲሞክራሲያዊ ግንኙነት ላይ የተመሰረተ ይሆናል። ለ በሽግግሩ ወቅት ሁሉም የፖለቲካ ኃይሎች በሰላማዊ መንገድ ፕሮግራማቸውን ለህዝቡ ለማስተዋወቅ እድሉ ይኖራቸዋል። ሀ የሽግግሩ መንግስት እድሜ ከሶስት ዓመት የበለጠ አይሆንም። ሶስተኛ የሽግግሩ መንግስት ማህበራዊ ኢኮኖሚያዊ ወዘተ ፖሊሲዎችን በዲሞክራሲያዊ መንገድ በሽግግሩ ምክር ቤት ተወካዮች የሚወሰን ሲሆን የሀገሪቷን ህልውና በሚነኩ ወሳኝ ጉዳዮች ላይ የሽግግር መንግስቱ የመወሰን መብት ስልጣን ፍጹም የለውም። አራተኛ ሀ በሽግግር መንግስቱ ከሚሳተፉት የፖለቲካ ኃይሎች ተጣጣቂዎችና እነዚሁ ኃይሎች በሚስማሙባቸው መመዘኛዎች መሰረት በፈቃደኝነት በውትድርና ከሚቀጠሩ ዜጎች የተውጣጣ ታዛዥነቱ ለሽግግሩ መንግስት የሆነ የሀገሪቷን ህላዊና ድንበሮች የሚጠብቅ ሀገራዊ የመከላከያ ኃይልና ጸጥታ የሚጠብቅ የፖለቲካ ወገንተኝነት የሌለው ሙያተኛ የፖሊስ ኃይል ይቋቋማል። ለ የተጠቀሱት የሽግግር ወቅት ሀገራዊ መከላከያ ኃይልና የፖሊስ ኃይል እንደተቋቋሙ በተለያዩ የፖለቲካ ድርጅቶች የተቋቋሙትና በእነሱም የሚመሩት ይፈርሳሉ። አምስተኛ ሀ የሽግግሩ መንግስት በሽግግሩ ወቅት የህዝቡን ዴሞክራሲያዊና ሰብአዊ መብቶች የማስከበርና የማክበር ግዴታ ይኖርበታል። ለ የሽግግሩ መንግስት መዋቅርና ይዞታ ስብጥር በተሳታፊዎቹ ስምምነት የሚወሰን ይሆናል። ይህንንና መሰል ሐሳቦችን በሽግግሩ ጉዳይ ላይ በየጊዜው ያቀረብነው ለውጡን ቀናና የህዝብን ድጋፍ የሚያገኝ ለማድረግ አማራጭ የለሽ ጎዳና ሆኖ በመገኘቱ ነው። ይህ እንዳይሆን ግን እንቅፋት ሆነው አገርና ህዝብን የጎዱት ደግሞ አንደኛ ፍጹም ስልጣን ፈላጊው ደርግና አድርባይ ምሁራን፣ ሁለተኛ ፍጹም ስልጣን ፈላጊው ወያኔና ጭፍሮቹ፣ ሶስተኛ ሁሌም የኢትዮጵያ ጣላት ባዕዳን፣ አራተኛም ዛሬም የስልጣን ጥመኞችና ጠባቦች። እናብራራ። ደርግ የራሱን ወታደራዊ ስልጣን ፈላጊ በመሆኑ ጊዜያዊ የወታደራዊ መንግስት ብሎ ከረመብን። ለደርጉም ያጫፈሩ አድርባዎች በርካታ ነበሩ። ደርግ ወድቆ ወያኔ ሲመጣና የሽግግር መንግስት ስንል ደግሞ በአሜሪካ እርዳታ መለስ ዜናዊ የሚፈልገውን የይስሙላ ሽግግር አድርጎ ዘረኛ አገዛዙን አሰፈነ። ያኔም ወያኔን የደገፉ ለውጥ አመጣልን የሚሉ ባንዳዎች ተከስተዋል። ተለጣፊም ሆነው እስኪጣሉ አገልግለዋል። ዛሬም የህዝብ ትግል ወያኔን አደባይቶ ሊያስወግደው ሲል አሜሪካና አረቦች አሲረው የህዝብን ትግል የሚያቋርጥና የሽግግርን ሂደት የሚሰርዙ ሹሞች ደረደሩብን። የሽግግር ሂደትን በይፋ ከመቃወሙ ባሻገር ዋናው ሹም የማሻገራችሁ እኔ ነኝ እንጂ የምን ሰፊ ሁሉን አቀፍ ጉባኤ ብሎ ተፈጠመብን። ያፋን አግልሎ የፖለቲካ እስረኞችን አጉሮ ወያኔን ለማስቀጠል በኢህአዴግ መልኩ ሩጫው በአፍጢም ደፊ መሆኑን በአሁኑ ጊዜ ባዕዳኑም ተረድተውት ሹሞቹን በበላይነት ለማስቀጠልና የሀገራችንን ነጻነትና ህልውና መድፈራቸውን ለመቀጠል ሴራ እየጎነጎኑ ነው። ሙከራው ከሽፏል፣ ግን ሹሙ ተወዳጅ ነውና የሚሻረውን በአዋጅ ሽሮ የዲሞክራሲያዊ አሰራር አሻጋሪ ይሁን በሚል ዳግም ሊያደናግሩን ተነስተዋል። ግለሰብ አሻግረንም ኢህአዴግ ይፈርሳል እንጂ አይቀጥልብንም። የግለሰብ ወይም የቡድን አምባገነንነትን ህዝብ አይቀበልም። አሜሪካ ለምን የሽግግር ሂደት ጸር ሆና ቆየች? አሜሪካ አፍቃሪዎቹ እርማቸውን ያውጡና የህዝብን መብትና ሉዓላዊነት ስትንጻረር የቆየች ኢምፔሪያሊስት አገር ናት። ለጭቁን ህዝብ ሳይሆን ለግል ጥቅማቸው የቆሙት የአሜሪካን መንግስታት የኢትዮጵያና የአፍሪካን ህዝብ ጥቅም ሲያደባዩ የከረሙ ናቸው። ይህን አሌ የሚሉት ታሪክ የማያውቁ አሊያም ቡችሎቻቸው የሆኑ ናቸው። አሜሪካ በአፍሪካም ሆነ በዓለም አቀፍ ደረጃ ነፃ የሆነ ብሔራዊ መንግስታት እንዲኖሩ አትፈልግም። በአማራው ላይ ከወያኔ ጎን የዘመተችበትን ምክንያት የሚዘነጋ ዜጋ የሚኖር አይመስለንም። ዛሬም የወያኔ ሎሌ ስርዓት እንዲቀጥል በመፈለጓና ኢትዮጵያን የሚያስቀድም ኩሩ የራሷ መንግስት መኖሩ ጥቅሜን ይጎዳል ባይናትና አገር ወዳድና ህዝባዊ አገዛዝን እውን የሚያደርግ ሂደት አትፈልግም። እነ ሳውዲም እንዲሁ ናቸው። ሎሌ መንግስትን ሲሹ ህዝባዊ መንግስት መመስረቱን አጥብቀው ይቃወማሉ። የሀባን ኢትዮጵያዊ አቋም አሜሪካ ያንንም ዛሬም አዋቂናትና ድርጅቱን በበጠላትነት መፈረጃ የሚያስገርም አይሆንም። ቀጥረኞቿ በነቂስ ወጥተው የሹሙ አጋሮች መሆናቸው አለ ምክንያት አይደለም። ኢትዮጵያዊነን እያሉ የሽግግር ሂደትን የሚቃወሙና በተለየም ምርጫ አሁኑኑ ባዮች ደግሞ የየራሳቸው ምክንያት አላቸው። ዲሞክራሲያዊ ሂደት ካለ በአገራችን ፖለቲካ ምንም ቦታ እንደማይኖራቸው ጠንቅቀው ያውቃሉ። መራጭም አያገኙም። አንዳንዶቹ ለሽግግር ጉባኤ የሚያበቃ ሚዛንም የላቸውም። ሹሙ በአንድ ጎኑ ኢትዮጵያዊ በሌላ ደንዳና ጎኑ ደግሞ ኦሮሞና ያንተ ሃይማኖት ተከታይ መሆኑን ሁሉም ተረድቶታል። ወንጀለኞችና ጸረ ኢትዮጵያ ኃይሎችን ኢምንቶችን ሰብስቦ መገኘቱ በራሱ ገላጭ ነው። ሁለት ዛፍ ሊወጣ ከጅሎት ባንዱም መንጠላጠል አቅቶታል። ውዥንብር ውስጥ ነው። ሀገርን ወዳልነው ወደ ጥፋት ጎዳናም ይዞ እየተጓዘም ነው። የሽግግር ሂደትን አማራጭ ትተው በወያኔ ምርጫ እንቀጥል ባዮች ባለው የክልልና የከፈፈል ሁኔታ ክልላችንን ይይዘናል፣ ሌላው በተለይ ኢትዮጵያ የሚለው እንዳይደርስ አድርገን በማጭበርበርም ቢሆን አሸናፊ እንሆናለን በሚል ነው። በተለይም ኢትዮጵያ ባይ ድርጅቶች በክልላችን አይድረሱ ከማለት አልፈው አዲስ አበባን ልዩ ስያሜ ሰጥተው የውጡ ጩኸታቸውን የሚያሰሙን ከማንኛውም ብሔር ቢሆኑ እነዚህ ቡድኖች በዲሞክራሲያዊና አገር አቀፍ ውድድር ከንቱና ተሸናፊ ሆነው እንደሚገኙ በመረዳታቸው ነው። ዛሬ ወጠጤ ፖለቲከኞች ምንም ፖለቲካና ታሪክ የማያውቁ ከጎጥ አስተሳሰብ ያልወጡ አድርባይ ጠባቦች ፈልተው ባሉበት የሽግግርን ሂደት ተጻሩ በግል ያሻግረን ወይም በኢህአዴግ ምርጫ ያሳትፈንን አቋም መያዝ ወደዱም ጠሉም ጸረ ኢትዮጵያዊነት ነው። የሁሉ ውጥንቅጥና የሰላም መጥፋት በሰፈነበት ሁኔታ ምርጫ ብሎ ነገር አስከፊ ቧልትና ኢትዮጵያን ለጥፋት የሚዳርግ ለመሆኑ የሰኮንድም ክርክር ጠያቂ አይደለም። የወያኔ ህግና አገዛዝ ማክተም አለበት። ይህን የሚያደርገውና በህዝብ ተሳትፎ አዲስ ህገ መንግስት እውን ሊሆን የሚችለው አጅሬዎች እንደሚመኙት በሹሙ አዋጅነት ትዕዛዝ ሳይሆን በሽግግሩ ወቅትና ሂደት ነው። ሰፋ ያለ ገለጻ ግድ የሆነብን ድንገት ያልተረዱ ካሉ በሚል ነው እንጂ አውቀው የተኙትንማ ልስተን ልናስተምር ቅንጣትም ፍላጎት የለን። የሽግግር ሂደት ጥያቄ ስልጣን ባቋራጭ ለመያዝም ነው ሲሉ ተችተውናል። የሹሙ አመጣጥና አያያዝ ነው ፍጹም ስልጣን ባቋራጭ። ሁሉም ኃይሎች ይምከሩ ይወያዩ፣ በጋራ ወስነው ለሀገር የሚበጅ መፍትሄ ይፈልጉ ማለት ባቋራጭ የግል ስልጣን ፍለጋ እንዴት ሊሆን ይችላል? ወጣም ወረደም ግን የመንጋው ግርግር ሊደብቀው ያልቻለው ሀቅ ሹሞቹ እንዳልቻሉበት ነው። አላማቸው ኢትዮጵያን ለማዳን ከነበር የዘረኛ ፖለቲካን ማስፈን ከነበር ግን እየተሳካላቸው ነው። ሊረዷቸውም ባለመንጫዎቹም ያሰሳ በደኖ ነፍሰ ገዳዮችም ቀይ ሽብርተኞችም ጠባቦችም ሁሉ ከጎናቸው ቆመዋል። ለሆነ ሃይማኖትም አድሎ መጀመሩን አልሳት ነው። ፀሐይ ሞቆት ያረረውን አሮጌ አንጃ ኢሃፓ ብሎ መጋበዝና አመል አይለቆኑበት መዝጋቱና ማንቋሸሹም የተጠበቀ ነበር። በብሔር ተደራጅቶ ያው እንደ ቀድሞው ኢትዮጵያን ለራሱ ተገዢ ለማድረግ ያለውን ከንቱ እቅድ ትቶ የሽግግርን ሂደት መከተል ከቻለ ምናልባትም ወደደኝ የሚለው ህዝብ በኢትዮጵያዊነት እስከተደራጀና የህዝብን ፍላጎት እስከከበረም በነጻ ምርጫ ሊመርጡት ይችሉ ይሆናል። በፍራት አምባገነን እንደገና መምራት ከስህተት በላይ ጥፋት ነው። ሁሉም ትርጅት የየራሱ አቋምና ፕሮግራም አለው። እነዚህን ሁሉ ሊያስማማ የሚችል መካከለኛ መድረክ ሊገኝ መቻል አለበት። በዚህ መሰረት ሽግግሩ ተከናውኖ ህዝብ በነጻ ድምጹን የሰጠው ህገ መንግስት ሆነ በሚዘጋጀው ምርጫ የፈለጉ ፕሮግራማቸውን ለህዝብ በተናጠል ሆነ በህብረት አቅርበው የህዝብ ምርጫና አውንታዊ ድጋፍ ሊያገኙ ይችላሉ። ይህ ባልሆነበት የህገ ወጥ አገዛዝ መሪ አካል ሆኖ አመታትን አሳልፎ ከመቅጽበት አዛዥ ናዛዥ እኔ ነኝ ብሎ መድረክና የህዝብን ፍላጎት መጻረሩ ውድቀት እንጂ ስርየትን አያመጣም። ይህን ማየት የሚሳናቸው በስልጣን ጥም የተጋረዱና ለባዕዳን ያደሩ ብቻ ናቸው። ጽንፈኝነትን ሆነ ጎጠኝነትን ልንቋቋመው የምንችለው በቀናና ትክክለኛ የሽግግር ሂደት ህዝባዊ መንግስት እውን ሊሆን ሲችል ብቻ ነው። በዚህ ቀና ሂደት ሁሉም ኃይሎች እንዲተባበሩ ኢሃፓ ጥሪ እያደረገ ለዚህ ሂደት አጋርና ደጀን እንደሚሆንም ቃል ይገባል። ሁሉም የፖለቲካ ፈንጆች ይፈቱ፣ ሁሉን አቀፍ የሽግግር ጉባኤ ይደረግ፣ ለህዝባዊ ትግላችን ግብ መምታት ትግላችን ተፋፍሞ ይቀጥል። ውድቀት ለወያኔ ኢህአዴግ።
Yeah, it's like my style. And they got here.